ይህ የአሜሪካ ድምፅ ነው። የአሜሪካ ድምፅ በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚያስተላልፍላችሁ የዛሬ ሰኔ 26 2016 ዓ.ም ስርጭታችን ጀመረ። የመንግስት ኃይሎች በአማራ ክልል የጤና ተቋማት ላይ ከጦር ወንጀል የሚቆጠር ጥቃት አድርሰዋል ሲል ሂውማን ራይትስ ዋች የተሰኘው የሰብአዊ መብት ተሟጋች ድርጅት አስታወቀ።
Absolutely alarming. What we found is how Ethiopian forces are once again operating in a
በጣም አስደንጋጭ ነው። የኢትዮጵያ ኃይሎች ሙሉ ለሙሉ ተጠያቂነት በሌለበት ሁኔታ በአማራ ክልል በጤና ተቋማትና በጤና ሰራተኞች ላይ የጦር ወንጀል በሚባል ደረጃ ጥቃት ፈጽመዋል።
የድርጅቱ የአፍሪካ ምክትል ዳይሬክተር ላቲሻ ባድርኑ ቀደም ብለን የሰማናቸው ሙሉ ዘገባው በመሽቱ ተካፍቷል። ሌሎችን ቀጠናዊና ዓለም አቀፋዊ ጉዳዮችን ያካተተው መሰናዶ ሀብታሙ ስዩም መራለው ዛሬ በቅንብሩ አብሮኝ የሚያመሸው ንጉሱ ታምሬ ነው። እስከ ምሽቱ 4 ሰዓት ድረስ አብረናችሁን ቆያለን። እናንተም አብራችሁን እንድትቆዩ ይሁን። አስቀድመን አጫጭር የዓለም ዜናዎችን እናስተማችኋለን። እንግዶልን ይጠብቃችኋል።
በድጋሚ እንደምናመሻችሁ። የኢትዮጵያ መንግስት ኃይሎች በአማራ ክልል የጤና ተቋማት ላይ ከጦር ወንጀል የሚቆጠር ጥቃት አድርሰዋል ሲል ሂውማን ራይትስ ዋች ማስታወቁ፣ በደቡብ አፍሪካ የተመሰረተው የአንድነት መንግስት ካቢኔ ቃለ መሐላ መፈጸሙ፣ እንዲሁም ባይደን ለምርጫው ብቁ መሆናቸውን ለማሳየት ጥረታቸውን ቀጥለዋል የሚሉት ለምሽቱ ከያዝናቸው ውስጥ ይገኙበታል። ወደ ቀዳሚው ዜና እናልፋለን። የኢትዮጵያ መንግስት ኃይሎች በአማራ ክልል የጤና ተቋማት ላይ ከጦር ወንጀል የሚቆጠር ጥቃት አድርሰዋል ሲል ሂውማን ራይትስ ዋች ከሷል። በአማራ ክልል በመንግስት ጸጥታ ኃይሎች እና በፋኖ ታጣቂ ቡድኖች መካከል በመካሄድ ባለው ግጭት በጤና ተቋማትና በሰራተኞቻቸው እንዲሁም በታካሚዎች ላይ እንደ ጦር ወንጀል የሚቆጠር ሰፊ ጥቃት መፈጸሙን ዛሬ ረቡዕ ይፋ የሆነው የሂውማን ራይትስ ዋች ሪፖርት አስታውቋል። የድርጅቱ የአፍሪካ ምክትል ዲሬክተር ላቲሻ ባደር የኢትዮጵያ ኃይሎች አንዳችም ተጠያቂነት በሌለበት ሁኔታ በአማራ ክልል በጤና ተቋማትና በጤና ሰራተኞች የጦር ወንጀል በሚባል ደረጃ ጥቃት ፈጽመዋል ሲሉ ከሰዋል። በኢትዮጵያ የጸጥታ ኃይሎችና በመንግስት በሚደገፉ ሚሊሻዎች እንደ ጦር ወንጀል የሚቆጠር ጥቃት በስፋት መፈጸሙን ድርጅቱ አስታውቋል። በኢትዮጵያ የጸጥታ ኃይሎችና በአማራ ፋኖ መካከል እየተካሄደ ያለው ግጭት ዋና ገፈት ቀማሾች ሲቪሎች መሆናቸውንም የመብት ተሟጋች ቡድኑ አመልክቷል። ከኢትዮጵያ መንግስት በኩል ምላሽ ለማግኘት ያደረግነው ጥረት ሊሳካ አልቻለም። ነገር ግን ቀደም ብለን እንደተጠቀሰው የሪፖርቱን ዝርዝርና የድርጅቱን ኃላፊ አስተያየት የያዘው ዘገባ በአብይ ርዕሳችን ይቀርባል። በደቡብ አፍሪካ ለመጀመሪያ ጊዜ ተቋቋመው የአንድነት መንግስት ካቢኔ ዛሬ ረቡዕ ቃለ መሐላ ፈጽሟል። ከ30 ዓመታት የአፍሪካ ብሔራዊ ኮንግረስ ANC ገዢ ፓርቲነት ማክተም በኋላ ከ6 ፓርቲዎች የተውጣጡ 32 ሚኒስትሮች ያሉበት ካቢኔ ለመጀመሪያ ጊዜ ተቋቁሟል። የ71 ዓመቱ ፕሬዝደንት ሲሪል ራማፎሳ ባለፈው እሁድ የአንድነት መንግስት መቋቋሙን አብስረዋል። የሚኒስትሮቹ ቁጥር ከ30 ወደ 32 ያደገ ሲሆን 43 ምክትል ሚኒስትሮችንም ይገኙበታል። ደቡብ አፍሪካ ከነጮች አፓርታይድ አገዛዝ ነጻ ከወጣችበት ከእንደ አውሮፓውያን አቆጣጠር 1994 ወዲህ ሀገሪቱን ሲመራ የቆየው ANC ባለፈው ግንቦት በተካሄደው ምርጫ በፓርላማው የበላይነት ባለማግኘቱ የብሔራዊ አንድነት መንግስት ለማቋቋም ተገደዋል። ፓርቲው የውጭ ጉዳይ፣ የገንዘብ፣ የመከላከያ፣ የፍትህና የፖሊስን ጨምሮ 20 የካቢኔ ስልጣኖችን ይዟል። ዋናው ተፎካካሪ የሆነው ዲሞክራቲክ አላያንስ 6 የሚኒስትር ቦታዎችን መያዙ ታውቋል። የአሜሪካው ፕሬዝደንት ጆ ባይደን ትላንት ማክሰኞ ለራማፎሳ ስልክ በመደወል በምርጫው ድል በመቀዳጀታቸውና የብሔራዊ አንድነት መንግስት በተሳካ ሁኔታ በመመስረታቸው እንኳን ደስ አለህ እንዳሏቸው የራማፎሳ ቢሮ አስታውቋል። ባይደን ለመጪው ምርጫ ብቁ መሆናቸውን ለማሳየት ጥረታቸውን ቀጥለዋል። የአሜሪካው ፕሬዝደንት ጆ ባይደን 23 ከሚሆኑ የዲሞክራቲክ ፓርቲው አባል የሆኑ አገረ ገዢዎችን ዛሬ በዋይት ሀውስ ለምሳና ለውይይት ጋብዘዋል። ባለፈው ሳምንት ከዶናልድ ትራምፕ ጋር ባደረጉት ክርክር ላይ መልካም አፈጻጸም ያላሳዩት ባይደን ለፖለቲካ አጋሮቻቸውም ሆነ ዘመቻቸውን በገንዘብ ለሚደግፉ ወገኖች በአምሮም ሆነ በአካል በፓርቲው ጭነት ለመከተል ብቁ መሆናቸው ለማሳየት የሚያደርጉት ጥረት እንደሆነ ተነግሯል። የባይደን ረዳቶችም የምርጫው ዘመቻቸውን በገንዘብ ለሚደግፉ ባለጸጎች ከፍተኛ የፓርቲው የምክር ቤት አባላትና ድምጽ ሰጪዎች ከትራምፕ ጋራ ለመግጠም ዝግጁ እንደሆኑና ማሸነፍም እንደሚችሉ ለማስረዳት ጥረት ሲያደርጉ ቆይተዋል። ከምርጫ ክርክሩ ወዲህ በተደረጉ መመዘኛዎች ባይደን በጥቂቱ ብቻ ውጤታቸው እንደቀነሰ፣ ክርክሩ አሁንም እኩል ደረጃ ላይ እንዳለ የባይደን የምርጫ ዘመቻ ቡድን ዛሬ ለአባላቱ በላከው የውስጥ ማስታወሻ ላይ አመልክቷል። ሌሎች የህዝብ አስተያየት መለኪያዎች ግን ባይደን በክርክሩ ላይ ነገሮችን ማስተዋወስ ሲያዳግታቸው ከተስተዋለ ወዲህ ሚዛኑ ወደ ትራምፕ ማጋደሉን በማመልከት ላይ ናቸው። አድማጮቻችንና ተመልካቾቻችን ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ነው። አሜሪካ የነጻነት ቀኗን ነገ ታከብራለች። የአሜሪካ የነጻነት ቀን ወይም በተለምዶ በሚውልበት ቀን እንደሚጠራው 4th of July ነገ ተከብሮ ይውላል። ቀኑ የአሜሪካ ኮንግረስ በእንዳረፈን አቆጣጠር ጁላይ 4 1776 ዓመተ ምህረት በእንግሊዝ ስር የነበሩ ቅኝ ግዛቶች ነጻ መውጣታቸውን የታወጀበት ሰነድ በሙሉ ድምጽ ያጸደቀበት ነው። ከአንድ አመት በኋላ በፊላደልፊያ ቀኑ ተከብሮ የነበረ ቢሆንም በቀጣዩ 40 አመታትም እንብዛም ሳይከበር ቀርቶ በ1812 አሜሪካና አጋሮቿ በአንድ ወገን እንዲሁም እንግሊዝና አጋሮቿ በሌላ ወገን ሆነው ያካሄዱትን ጦርነት ተከትሎ እንደገና በስፋት መከበር ጀምሯል። የአሜሪካ ኮንግረስ ዘግይቶም ቢሆን በእንዳረፈን አቆጣጠር 1870 ቀኑ የፌዴራል በዓል እንዲሆን ወስኗል። በዕለቱ የመንግስት ህንጻዎች፣ ፖስታ ቤቶች፣ ፍርድ ቤቶችና ትምህርት ቤቶች ዝግ ይሆናሉ። ባንኮችና የአክሲዮን ገበያዎችም እንዲሁ። በቀኑ እና ተያይዘው ባለው ሳምንት መጨረሻ አሜሪካውያን በብዛት ረጅምም ሆነ አጭር ጉዞ የሚያደርጉ ሲሆን በያዝነው ሳምንት 60.6 ሚሊዮን የሚሆኑ ሰዎች በመኪና ወደ ረፍት ማድረጊያና መዝናኛ ስፍራዎች ሲያመሩ ከ5.7 ሚሊዮን በላይ የሚሆኑ ሰዎች ደግሞ በአየር ይበራሉ። ከምስጋና ቀን ታንክስጊቪንግ በዓል ለጥቆ አሜሪካውያን በብዛት የሚጓዙበት አጋጣሚ ነው። በእንግሊዝ ምርጫ ነገ ሐሙስ ሲካሄድ ላለፉት 20 ወራት በስልጣን ላይ የቆዩት ጠቅላይ ሚኒስትር ሪሺ ሱናክ በወንበራቸው ላይ መቆየት መቻላቸው የሚወሰንበት እንደሚሆን ተነግሯል። መራጮች ካለፉት 20 ዓመታት ወዲህ ለመጀመሪያ ጊዜ ለሰራተኛ ፓርቲው ድምጽ እንደሚሰጡ በስፋት በመጠበቅ ላይ ቢሆንም የወግ አጥባቂ ፓርቲው ሱናክ በበኩላቸው የምርጫውን ውጤት ከወዲሁ መወሰን እንደማይቻል ሲያሳውቁ ቆይተዋል። በህዝብ አስተያየት መለኪያዎች መሪነቱን የያዘው የሰራተኛው ፓርቲውም በድምጽ ሰጪዎች ዘንድ እናሸንፋለን የሚል መዘናጋት እንዳይኖር አሳስቧል። በመላ ሀገሪቱ ድምጽ ሰጪዎች ለውጥ ቢሹም ነገር ግን የሚጠብቁት ለውጥ ይመጣል ብለው በተስፋ እንደማይጠብቁ የአሶሴትድ ፕሬስ ዘገባ አመልክቷል። በመጨረሻም ዜና ረፍት። ገጣሚና ሁለገቡ የስነ ጽሑፍ ሰው ነብይ መኮንን ከዚህ ዓለም በሞት ተለይቷል። ገጣሚ፣ ተርጓሚ፣ ደራሲና የአዲስ አድማስ ጋዜጣ ዋና አዘጋጅ ነብይ መኮንን ዛሬ ረቡዕ ሰኔ 26 ቀን 2016 ዓ.ም ተመረተ ረፋድ ላይ በሞት መለየቱን የጋዜጣው የዝግጅት ክፍል አስታውቋል። ላደረበት ህመም ሕክምና ሲከታተል ቆይቶ በዛሬው ዕለት ከረፋዱ 4 ሰዓት ገደማ በመኖሪያ ቤቱ ያረፈው ሁለገቡ የስነ ጽሑፍ ባለሙያ ነብይ መኮንን ከመስራቾች አንዱ ሆኖ በዋና አዘጋጅነት በሰራበት አዲስ አድማስ ጋዜጣ ላይ መለያ አሻራዎቹን ማሳረፉን የጋዜጣው ዝግጅት ክፍል አመልክቷል። ወጋቂው ነብይ በባህልና ጥበብ ለአገራዊ ለውጥ ሁነኛ አስተዋጽኦ እንዳላቸው በጽኑ እንደሚያምን የሚገልጹት ባልደረቦቹ በልዩ የሚታወቅበትን ሳምንታዊ ርዕስ አንቀጽ በተረትና ምሳሌ ከመጻፍ ጀምሮ ጋዜጣዋ በጥበብና ባህል ላይ አተኩራ እንድትሰራ ማድረጉን ይናገራሉ። ነብይ የተውኔት እና ድራማ ጻፊም ነበር። ከአመታት በፊት ባለ ጉዳይ የተሰኘ ተወዳጅ የቴሌቪዥን ድራማ ለእይታ አብቅቷል። ናትናኤል ጠቢቡና ጁልየስ ቄሳር የተሰኙ ተውኔቶችንም ተርጉሞ ለመድረክ አብቅቷል። ነብይ መኮንን በደርግ ዘመን በያፓ ባልነቱ ጸረ አብዮተኛ ተብሎ ለአስር አመታት በማዕከላዊ ታስሮ እንደነበር የህይወት ታሪኩ ያወሳል። በተወለደ በ68 አመቱ ያረፈው ገጣሚ፣ ተርጓሚ እና ደራሲ ነብይ መኮንን ባለትዳርና የሶስት ሴቶች ልጆች አባት ነው። የቀብር ስነ ስርዓቱ ነገ በአዳማ ከተማ እንደሚፈጸም ቤተሰቦቹ አስታውቀዋል። ክብራትና ክብራን፣ በዚሁ የምሽቱን ዜና እናጠቃልላለን። ለቀሪው ግብጽ ክፍለ ጊዜ ወደ ሀብታሙ መራቸዋል።
እንግዲህ ወልዴን ለዓለም ዜናዎች አመሰግናለሁ። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአሜሪካ ድምጽ ስርጭት ነው እየተከታተላችሁ ያላችሁት። ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com በፌስቡክ @voaamharic ላይ በቀጥታ እየተደመጡ ይገኛሉ። የድምጽ አሊያም የጽሁፍ መልእክት ለመተው ለምትፈልጉ ሌላ አማራጭ አለን። 202-205-9942 የዋትስአፕ መስመራችንን ተጠቀሙ። አሁን ወደ ለቱ አብይ ርዕስ ዘገባ እንሻገር። በአማራ ክልል በመንግስት የጸጥታ ኃይሎችና በፋኖ ታጣቂ ቡድኖች መካከል በመካሄድ ላይ ባለው ግጭት በጤና ተቋማትና በሰራተኞቻቸው እንዲሁም በታካሚዎች ላይ እንደ ጦር ወንጀል የሚቆጠር ሰፊ ጥቃት መፈጸሙን ዛሬ ረቡዕ ይፋ የሆነው የሂውማን ራይትስ ዎች ሪፖርት አስታውቋል። የድርጅቱ የአፍሪካ ምክትል ዲሬክተር ላቲሺያ ባደር ኢትዮጵያውያን አንደችም ተጠያቂነት በሌለበት ሁኔታ በአማራ ክልል በጤና ተቋማትና በጤና ሰራተኞች የጦር ወንጀል በሚባል ደረጃ ጥቃት ፈጽመዋል ሲሉ ከሰዋል። ከኢትዮጵያ መንግስት በኩል ምላሽ ለማግኘት ያደረግነው ጥረት አልሳካም። ባልደረባችን እንግዶ ወልዴ የሪፖርቱን ይዘት ተመልክቶና የድርጅቱን ኃላፊ አነጋግሮ ያሰናደውን ዘገባ በመቀጠል ያሰማናል።
የሰብአዊ መብት ተሟጋች ድርጅቱ ሂውማን ራይትስ ዎች ዛሬ ረቡዕ ይፋ ባደረገው ሪፖርቱ ካለፈው ዓመት ነሐሴ ወር ጀምሮ በአማራ ክልል በሚገኙ ቢያንስ 13 ከተሞች በፌዴራል ኃይሎችና በፋኖ ታጣቂ ቡድኖች መካከል በቀጠለው ግጭት በሕክምና መስጫ ተቋማትና በሰራተኞቻቸው እንዲሁም በታካሚዎችና በመጓጓዣ አገልግሎቶች ላይ በኢትዮጵያ የጸጥታ ኃይሎችና በመንግስት በሚደገፉ ሚሊሻዎች እንደ ጦር ወንጀል የሚቆጠር ጥቃት በስፋት መፈጸሙን አትቷል። ወታደር የሚሞት ከሆነ ኃላፊነቱን ተወስዳላችሁ በሚል ርዕስ በ66 ገጾች የተቀናበረው ይኸው የሂውማን ራይትስ ዎች ሪፖርት ካለፈው ነሐሴ 2015 ዓ.ም ጀምሮ በኢትዮጵያ የጸጥታ ኃይሎችና በአማራ ፋኖ መካከል እየተካሄደ ያለው ግጭት ዋና ገፈት ቀማሾች ሲቪሎች መሆናቸውን አመልክቷል። የኢትዮጵያ ዓለም አቀፍ አጋሮች ተጠያቂነት እንዲኖርና በጤና አገልግሎቶች ላይ የሚደርሰው ጥቃት እንዲቆም እንዲሁም በአገሪቱ ሰብአዊ መብቶች ያሉበትን ሁኔታ እንዲመረምሩ ጥሪ አድርገዋል። የኢትዮጵያ የፌዴራል ኃይሎች አንዳችም ተጠያቂነት በሌለው የተለመደ በሚመስል ሁኔታ የሲቪሎችን ደህንነት ችላ በማለት ለሰዎች እጅግ አስፈላጊ የሆነውን የጤና አገልግሎት የሚሰጡ ተቋማትን አጥቅተዋል ሲሉ የሂውማን ራይትስ ዎች የአፍሪካ ምክትል ዲሬክተር ላቲሺያ ባደር መናገራቸውን ሪፖርቱ ጠቅሷል። የድርጅቱ የአፍሪካ ምክትል ዲሬክተር ላቲሺያ ባደር በጤና ተቋማትና በሰራተኞቻቸው እንዲሁም በታካሚዎች ላይ የደረሰውን ጥቃት አስደንጋጭ መሆኑን ለአሜሪካ ድምጽ ተናግረዋል።
Absolutely alarming. What we found is how Ethiopian forces are once again operating in a
በጣም አስደንጋጭ ነው። የኢትዮጵያ ኃይሎች ሙሉ ለሙሉ ተጠያቂነት በሌለበት ሁኔታ በአማራ ክልል በጤና ተቋማትና በጤና ሰራተኞች ላይ የጦር ወንጀል በሚባል ደረጃ ጥቃት ፈጽመዋል። ካለ ምክንያት የጤና ሰራተኞችን እንዲሁም ታካሚዎችን መግደላቸውን፣ ማሰራቸውንና ማስፈራራታቸውንና ማጥቃታቸውን ደርሰንበታል። በተጨማሪም የጤና አገልግሎቶችን ዝርፊያና ውድመት ሰንደናል። እንዲሁም የጤና ተቋማት ስጋት ላይ እንዲወድቁ መደረጉንና በስራቸውም ውስጥ ጣልቃ እንደተገባ ደርሰንበታል። ይህ ሁሉ የሚሆነው በአንድ ቦታ ብቻ ሳይሆን በመላው የአማራ ክልል ባሉ ዞኖች ውስጥ በሚገኙ በ13 ከተሞች ነው። ሪፖርቱ ከባድ ወንጀል መፈጸሙን ብቻ ሳይሆን በግጭት ውስጥ ባለው ክልል በሚኖሩና የሚገባቸውን ትኩረት ባላገኙ ሲቪሎች ላይ ለረጅም ጊዜ የሚቆይ ተጽዕኖ እንደሚኖር ያመለከተ ነው።
ግጭቱ ከጀመረበት ካለፈው ዓመት ነሐሴ 15 እስከ ዘንድሮ ግንቦት 2016 ዓ.ም ድረስ የሰብአዊ መብቶች ቡድኑ 58 የሚደርሱ የጥቃቱን ሰለባዎች፣ ምስክሮች፣ የሕክምና ባለሙያዎች እንዲሁም የእርዳታ ሰራተኞችን በርቀት ማናገሩን በሪፖርቱ ላይ ገልጿል። በህዳር ወር በደላንታ ወረዳ በወገል ጤና ከተማ ምልክቱ በግልጽ በሚታይ አንድ አምቡላንስ ላይ ተፈጽሟል የተባለውን የድሮን ጥቃት ተከትሎ 4 ሲቪሎች ሲሞቱ አንድ ሰው ደግሞ ክፉኛ ተጎድቷል። እጅግ አስፈላጊ የሆኑ የሕክምና አቅርቦቶችም ወድመዋል ብሏል። የወገል ጤና አጠቃላይ ሆስፒታል ሰራተኞች ተጨማሪ ጥቃት ይፈጸማል በሚል ፍራቻ ውስጥ እንደነበሩና ጥቂት በቀራቸው በጀት የገዙት መድኃኒት በሙሉ በአምቡላንስ ውስጥ እንዳለ አብሮ መቃጠሉን አንድ ሐኪም መናገራቸውን ሪፖርቱ አስፍሯል። የመብቶች ድርጅቱ በመንግስት እንደተፈጸመ ግልጽ ነው ያለውን በአምቡላንስ ላይ የደረሰውን ጥቃት የሚያሳዩ ፎቶዎችንና ቪዲዮዎችን መመልከቱንና ትክክለኛነቱን ማረጋገጡን አስታውቋል። የኢትዮጵያ ኃይሎች የሆስፒታሎችን ሥራ ለአደጋ ማጋለጣቸውንና ማስተጓጎላቸውን የሕክምና ባለሙያዎች የፋኖ ታጣቂ ቡድን ተዋጊዎች እንደሆኑ የሚጠረጠሩትን ጨምሮ ለተጎዱና ለታመሙ ሰዎች የሕክምና እርዳታ በማድረጋቸው ምክንያት በወታደሮች ጥቃት እንደደረሰባቸው ሪፖርቱ አመልክቷል። ወታደሮቹ በተጨማሪም አምቡላንሶችንና ሌሎችንም የሕክምና መጓጓዣዎችን አጥቅተዋል። በሰብአዊ እርዳታ ላይ ጣልቃ ገብተዋል። የአማራ ሕዝብም የጤና አገልግሎት የማግኘት መብት ነፍገዋል ሲል ሂማን ራይትስ ዋች በሪፖርቱ አስፍሯል። ባለፈው ጥር ወር ወታደሮች አንድ የሕክምና ባለሙያን ለበርካታ ቀናት አግተው እንደነበርና ሐኪሙም የመረመረኝ ኮሎኔል አንተ የፋኖ ዶክተር ነህ ብሎ ጠርቶኛል ሲል ማስታወቁን እንዲሁም ለምን ፋኖን ታክማለ? ፋኖች ሰዎች አይደሉም ጭራቆች ናቸው ሲልም ኮሎኔሉ ለሐኪሙ ጨምሮ እንደተናገረው በሪፖርቱ ላይ ተመልክቷል። የፌደራል ኃይሎች ታካሚዎች ወደ ሕክምና መስጫ ቦታዎች መድረስ እንዳይችሉ ማድረጋቸውን ታካሚዎችም ፋኖች ሊሆኑ ይችላሉ በሚል ጥርጣሬ ብቻ እንደያዙ ይህም የሕክምና እርዳታ በሚሹት ዘንድ ፍርሃትን እንዳሰፈነ ሪፖርቱ ጠቁሟል። ዓለም አቀፍ የሰብአዊነት ሕግ ወይም የጦርነት ሕግ በሚል የሚታወቀው ሕግ በሲቪሎችና የሲቪል በሆኑ ነገሮች ላይ ጥቃትን እንደሚከለክል ያስታወሰው የመብቶች ተሟጋች ቡድኑ ሪፖርት የሕክምና ተቋማት፣ የሕክምና ባለሙያዎች፣ ታካሚዎችና አምቡላንሶች ልዩ ጥበቃ እንዲደረግላቸው እንደሚደነግግ አስገንዝበዋል። የኦክሲጅን፣ የመድኃኒትና የኤሌክትሪክ አለመኖር አስቸጋሪ ሁኔታ እንደፈጠረባቸው ሐኪሞች መናገራቸውን፣ የደም ባንኩ ደምን መሰብሰብ ማቆሙን፣ ለወሊድ የመጣችን ነፍሰ ጡር አገልግሎት ለመስጠት ለጄኔሬተር የሚሆን 20 ሊትር ነዳጅ ይዛ እንድትመጣ ለመጠየቅ ሐኪሞች መገደዳቸውን ሪፖርቱ አካቷል። በሕክምና መሳሪያዎች አቅርቦት ያጋጠመውን ክፍተት ለመሙላት የሚሰሩ የሰብአዊ እርዳታ ድርጅቶች በቀጠለው ግጭት ሳቢያ ካለፈው ነሐሴ 2015 ዓ.ም ጀምሮ ሥራቸውን ለማከናወን ችግር እንደገጠማቸውም በሪፖርቱ ተመልክቷል። በአማራ ክልል በትጥቅ የተደገፈው ግጭት ከጀመረ ወዲህ 9 የእርዳታ ሰራተኞች መገደላቸውን፣ ከነዚህም ውስጥ 4ቱ ካለፈው ጥር ወዲህ እንደተገደሉ በሪፖርቱ ላይ ተገልጿል። የእርዳታ ሰራተኞች ገጥሟቸዋል ያሏቸውን ችግሮች አስመልክቶ ላቲሻ ባደር የሚያክሉት አለ።
Absolutely. I mean, there are several levels to how the conflict and the deliberate actions of the government are contributing to a devastating
ግጭት ነው። ግጭቱና መንግስት ሆን ብሎ በክልሉ የወሰዳቸው እርምጃዎች በአማራ ክልል በየደረጃው የሚገለጹ ከባድ የሰብአዊ ቀውሶችን አስከትሏል። በሁለቱም የግጭት ተሳታፊዎች በጤና ተቋማትና ሰራተኞች ላይ ሆን ተብሎ በሚፈጸመው ጥቃት የመንገድና የኬላዎች መዘጋት ምክንያት ታካሚዎች መንቀሳቀስ እንዳይችሉ ከማድረጉ በተጨማሪ የእርዳታ ሰራተኞች እርዳታ ወደሚሹት ሲቪሎች እንዳይንቀሳቀሱም አድርጓል። የእርዳታ ሰራተኞች የተገደሉበት ሁኔታም አለ። ባለፈው ዓመት እንደ አውሮፓውያን አቆጣጠር በ2023 በአማራ ክልል በግጭቱ ተሳታፊ በሆኑት ወገኖች የእርዳታ ሰራተኞች ታግተዋል፣ ጥቃትም ደርሶባቸዋል። ካለፈው ጥር ወር ወዲህ ቢያንስ 4 የእርዳታ ሰራተኞች ተገድለዋል። እናም የምናወራው ሆን ተብሎ የሚወሰደው እርምጃ አውዳሚ የሆነ የሰብአዊ ቀውስ ማስከተሉን ነው።
በአማራ ክልል በመንግስት ኃይሎችና በፋኖ ታጣቂ ቡድኖች መካከል በመካሄድ ላይ ያለው ግጭት በጤና አገልግሎት ዘርፍ ላይ ሰፊ ውድመት ማስከተሉን የክልላዊ መንግስቱ የጤና ባለስልጣናት ባለፈው መጋቢት አስታውቀው እንደነበር ሪፖርቱ አስታውሷል። ባለስልጣናቱ አክራሪ ኃይሎች ሲሉ በገለጿቸው ኃይሎች 967 አገልግሎት ሰጪ ተቋማት መውደማቸውን እንዲሁም 124 አምቡላንሶችን መውሰዳቸውን እንዳስታወቁም ሪፖርቱ ጨምሮ አስፍሯል። በተመድ የሰብአዊ መብቶች ከፍተኛ ኮሚሽነር ምክር ቤት ቢሮ ሰኔ 7 ቀን 2016 ዓ.ም ምረት ባወጣው ሪፖርት የኢትዮጵያ ፌዴራል ኃይሎችና የፋኖ ታጣቂ ቡድኖች በርካታ ዓለም አቀፍ የሰብአዊ ሕግጋትን እንደጣሱና በዚህም ከ2000 በላይ የክልሉ ያልታጠቁ ነዋሪዎች ሰለባ መሆናቸውን ማመልከቱን የሂማን ራይትስ ዋች ሪፖርት ጠቅሷል። የኢትዮጵያ ዓለም አቀፍ አጋሮች በተለይም የአፍሪካ ህብረትና የአውሮፓ ህብረት በበርካታ መድረኮች በኢትዮጵያ ያለው የሰብአዊ መብቶች አያያዝ ጥልቀት ያለው ዓለም አቀፋዊ ምርመራ እንዲደረግበት ሪፖርቱ አሳስቧል። በዚህ ጉዳይ ላይ ላቲሻ ባደር ሲናገሩ
በአማራ ክልል በጤና ተቋማትና በሲቪሎች ላይ የደረሱትን ጥቃቶች ማውገዛቸው እጅግ አስፈላጊ ነው። ጥቃቶቹ ከዚህ በፊትም እንደ አውሮፓውያን አቆጣጠር በ2019 እና በ2020 በኦሮሚያና በትግራይ የተፈጸሙትና እኛም የሰነድናቸው ጥቃቶች አካል መሆናቸውን አጽንኦት መስጠት ያስፈልጋል። የመንግስት ኃይሎች ሆን ብለው የጤና አገልግሎቶችን ማጥቃታቸው ህገወጥና ወንጀል እንደሆነ የኢትዮጵያ አጋሮች ማሳወቅ አለባቸው። በአማራ ክልል በጤና ተቋማት ላይ የደረሱትን ጥቃቶች በተመለከተ በግልጽ ሲወገዝ ማየት እንሻለን። በኢትዮጵያ በተለይም በአማራ ክልል ያለው ሁኔታ ዓለም አቀፋዊ ምርመራ ይፈልጋል። የእርዳታ ድርጅቶች የጤና ስርዓቱ እንዲያንሰራራ ድጋፍ መጀመራቸውን እናውቃለን። ነገር ግን እንዲህ አይነቱ ድጋፍ በገለልተኛና ዓለም አቀፍ አካላት ቁጥጥር የሚደረግበት መሆን አለበት።
Human Rights Watch የምርመራውን ውጤት አስመልክቶ ለኢትዮጵያ መንግስት ባለስልጣናት በጽሑፍ ማስተላለፉን ነገር ግን ከኢትዮጵያ መንግስት ምላሽ እንዳላገኘ አስታውቋል።
ኢትዮጵያን በተመለከተ ሁሌም እንደምናደርገው የምርመራችንን ግኝቶች እንዲሁም በርካታ ጥያቄዎችን ለመንግስት ልከናል። እስካሁን መልስ አላገኘንም።
የአሜሪካ ድምጽ የኢትዮጵያ መንግስት ባለስልጣናት በሂማን ራይትስ ዎች ሪፖርት ላይ ያላቸውን ምላሽና አስተያየት ለማስተናገድ ያደረገው ጥረት አልተሳካም። ለመንግስት ኮሙኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉ፣ ለውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር ነብዩ ተድላ እንዲሁም ለአማራ ክልል ኮሙኒኬሽን ቢሮ ኃላፊ ዶክተር መንገሻ ፈንታው ስልክ በመደወልና በጽሑፍ መልእክት አስተያየት እንዲሰጡን ያደረግነው ጥረት አልተሳካም። ወደፊት ምላሻቸውን ካገኘን ይዘን እንቀርባለን። ለአሜሪካ ድምጽ እንግዶ ወልዴ ዋሽንግተን ዲሲ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ስቱዲዮ በቀጥታ የሚተላለፍላችሁን የረቡዕ ምሽት ዝግጅታችን ነው። ቀደም ብሎ እንግዶ ያስደመጠን የለቱን አብይ ርዕስ ዘገባ ነበረ። የትንታኔው መጽሔት ይቀጥላል። በማዕከላዊ ኢትዮጵያ ክልል በማረቆ ልዩ ወረዳና በምስራቅ ጉራጌ ዞን መስቃን ወረዳ አዋሳኝ አካባቢ እንደቀጠለ በተገለጸ የታጣቂዎች ጥቃት ተጨማሪ 4 ሰዎች ሲገደሉ ሌሎች 4 ሰዎች ደግሞ መቁሰላቸውን ነዋሪዎችና ቤተሰቦቻቸው አስታውቀዋል። በጉዳዩ ላይ ከመስራቅ መስቃን ወረዳና ከማረቆ ልዩ ወረዳ እንዲሁም ከመካከለኛው ኢትዮጵያ ክልል ባለስልጣናት ምላሽና አስተያየት ለማካተት ያደረግነው ጥረት ባለስልጣናቱ ስልካቸውን ባለማንሳቱ አልተሳካም። የሐዋሳው ዘጋቢያችን ዮናታን ዘብዴዎስ ተጨማሪውን ዘገባ አልኳል።
በማዕከላዊ ኢትዮጵያ ክልል ወቅታዊ ምላሽ ካልሰጠው የማረቆ ልዩ ወረዳና የአዲሱ ምስራቅ ጉራጌ ዞን 9 ቀበሌዎች የይገባኛል ጥያቄ ጋር በተያያዘ በቀጠሉ በተገለጸው የታጣቂዎች ጥቃት ከተገደሉት 4 ተጨማሪ ሰዎች መካከል የአንደኛና የሁለተኛ ደረጃ ትምህርት ቤት አስተማሪው መምህር ታምራት ሂራቶ የተባለ ወንድማቸው እንደሚገኝበት የአሜሪካ ድምጽ አነጋገራቸው አቶ ዳንኤል ሂራቶ ገልጿል።
ማዘር ያለችው ገጠር ነው። በማረቆ ወረዳ በተመረቁ መስቀል ወረዳ ከተማ ነው። ከዛ ተሰወቱ ለስራ በመጣበት አደረ። በሁለተኛ ቀን ማምሻ አካባቢ ተመልሰው ወደ ከተማ ሄዱ ነው መንገድ ላይ ድርጊት ተፈጸመ። በዛች የሆነ ካምፕ አለ ስማክም ያለሙበት ከዛ ወጥተው ነው ግን የፈጸሙት። ከስምንት ቆስሏል አሉ። ከስምንቱ 4 ነው ሞታ።
በተጨማሪም ከትናንት በስቲያ የአምስት ልጆች እናትና አንዲት ሴት ልጃቸው መገደላቸውና አንድ ህፃን ደግሞ መጎዳቱን በደህንነት ስጋት ስማቸው በይፋ እንዳይጠቀስ ጠየቁም የማረቆ ልዩ ወረዳ ባለስልጣን ለአሜሪካ ድምፅ ተናግሯል። በለጠ ሽፈራ የተባሉ ሌላ አስተያየት ሰጭም የአካባቢው የጸጥታ ሁኔታ ወደ ለየለት ትርምስ እየተቀየረ ነው ሲሉ አመልክተዋል።
ማታ የተገደለው ፉጦ አካባቢ ነው። ፉጦ እንደዚሁ ከዘጠኙ ቀበሌ ውስጥ 4 ሰው ነው የተገደለው።
የአሜሪካ ድምፅ የምስራቅ መስቃን ወረዳም አስተዳዳሪ የሆኑትን አቶ ጀማል አወልን፣ የማረቆ ልዩ ወረዳ አስተዳዳሪ አቶ ንጉሴ ሜከን እንዲሁም የማዕከላዊ ኢትዮጵያ ክልል ሰላምና ጸጥታ ቢሮ ኃላፊ አቶ ተመዝገን ካሳና የክልሉ ፖሊስ ኮሚሽን ኮሚሽነር ሽመልስ ካሳን ምላሽና አስተያየት ለማካተት ያደረገው ጥረት ባለስልጣናቱ ስልካቸውን ስለማያነሱ አልተሳካም። ነገር ግን ለደህንነት ስለሚሰጋ ስሜ እንዳይጠቀስ ያሉን የማረቆ ልዩ ወረዳ ባለስልጣን ግድያው አሁንም መቀጠሉን ትላንት ለአሜሪካ ድምጽ በስልክ ገልጾ ነበር። በተመሳሳይ የደህንነት ስጋት ስማቸው እንዲጠቀስ ያልፈለጉ የምስራቅ መስቃን ወረዳ ነዋሪም በማረቆ ልዩ ወረዳ ይገኛሉ ያሏቸውና ተንኳሽ ሲሉ የገለጿቸው ግለሰቦችን ለጥቃቱ መቀጠል ተጠያቂ አድርገዋል።
ሁለቱ ህዝቦች ተለያይተው የማይለያዩ ህዝቦች ናቸው። ሁለቱም ህዝቦች አጋ መክፈል የለበትም። ስለዚህ እየመጡ ትንኮሳ የሚያደርጉ ኃይሎችን ከመንግስት አካል ጎን በመሆን የችግሩ ባለቤቶችን ፈልጎ በማውጣት መፍትሄ እንዲያገኙ ማድረግ ያስፈልጋል። ዝም ተብሎ በዝምታ የህዝብ ማለት የለበትም።
በአንጻሩ የማረቆ ልዩ ወረዳ ነዋሪው በለጠ ሽፈራው ደግሞ አካባቢው አሁንም በከፍተኛ ስጋት ውስጥ መሆኑና መረጋጋትም እንዳልቻለ ገልጸው የውከቱ ምክንያት በማረቆ ብሔረሰብና በአዲሱ የምስራቅ ጉራጌ ዞን ወይም በመስቃን ወረዳ መካከል ያለው የዘጠኝ ቀበሌዎች የይገባኛል ጥያቄ በመንግስት ምላሽ አለመሰጠት ነው ብለዋል።
ይሄ ጥያቄ ከዚህ በፊትም እንደተዘገበው ለ3 አስር አመታት የቆየ ጥያቄ ነው።
የማዕከላዊ ኢትዮጵያ ክልል ሰላምና ጸጥታ ቢሮ ኃላፊ አቶ ተመስገን ካሳ ከዚህ ቀደም ከአሜሪካ ድምጽ ጋር በነበራቸው ቆይታ ጥያቄውን በህግ አግባብና በጥናት ለመመለስ ጥረት በመደረግ ላይ መሆኑን መግለጻቸው ይታወሳል። በጉዳዩ ላይ የአሜሪካ ድምጽ አስተያየታቸውን ጠየቃቸው የዋቸሞ ዩኒቨርሲቲ የፖለቲካ ሳይንስና የዓለም አቀፍ ግንኙነት ምሁር ሙሉ ዓለም ኃይለ ማርያም የህዝብ ጥያቄ ተገቢውን ምላሽ በተገቢ ሰዓት አለማግኘቱ ጉዳቱ እንዲቀጥል ምክንያት እንደሆነ በተገለጸው ይስማማሉ።
በዋናነት ከዚህ የነበረው የአዲሱ ክልል ከመዋቀሩ በፊት ነበር። በጣም ሲሪየስ የሆነ ግጭቶች የነበሩበት ነው። አሁን አንጻራዊ ነው ማለት አሁን የለም እያልኩ አይደለም። ምክንያቱም የለም እንዳልል ትናንትና ጭምር መኖሩን የሚያሳዩ ምልክቶች ስላሉ ማለት ነው። ምክንያቱ የተወሰኑ የማረቆ ሰዎች እኛ ማረቆ ነን የሚሉ ግን ደግሞ መስጋን ውስጥ የተካለሉ መስጋን ውስጥ ያሉ ሰዎች አሉ። ስለዚህ በዚህ ምክንያት ነው
ችግሩን በዘላቅነት ለመፍታት የብሔር ማንነት ከመሬት ባለቤትነት ጋር የተቆራኘበት ሲረሰደድ አመለካከት መቀየር እንዳለበት ምሁሩ አስገነዝባሉ። የዘጠኝ ቀበሌዎችን የይገባኛል ውዝግብም በህዝበ ውሳኔም መፍታት እንደሚቻልም ያመለክታሉ።
ብሔርን ከመሬቱ ጋር እዛ አካባቢ ካለው ሪሶርስ ጋር ቢሎንጊንግ ነሱን ቢታች ብናደርግ ማንም ሰው መጥቶ መኖር ይችላል ሀብት ማፍራት ይችላል የሚለው በመርህ ደረጃ ያለው ነገር የሚተገበር ቢሆን በዘላቂነት መፍትሄ ማምጣት ይቻላል። ይሄ በጣም ሎንግ ተርም ሶሉሽን ነው እና በአጭር ጊዜ ይህን እናርግ ብንል የመጣነበት ትሬንድም ይፈቅድልን አይደል ነው። ግን አሁን ላለው ጊዜያዊ መፍትሄ በሁለቱም ወገን ካሉ ሽማግሌ ሰዎችን ሰብስባ ቢል ማድረግና ችግሩን በጠረጴዛ ዙሪያ ለመፍታት መሞከር ነው። ሁለተኛው አማራጭ ግን ምናልባት አመታትን ሊፈጅ ይችላል። የሚያገጋጭቱ ኤረርስ ይታወቃሉ። እዚህ ላይ ሶሉሽን ለመፈለግ ሬፈረንደም ማካ
የተገባደደ ባለው የሰኔ ወር መባቻ ከኢንሴኖ ገበያ ወደ ቤታቸው በመመለስ ላይ ያሉ የተገደሉትን 5 ሰዎችን ጨምሮ ከዚህ ውዝግብ ጋር እንደሚገናኝ በተገለጸው ጥቃት በአንድ ወር ውስጥ ብቻ የ12 ሲቪል ነዋሪዎች ህይወት ማለፉን ለመረዳት ተችሏል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
ዮናታን ዘብዲዮስን ለቀደመው ዘገባ አመሰግናለሁ። በመከታተል ላይ ያላችሁት ከአሜሪካ ድምጽ በቀጥታ የሚተላለፈውን የረቡዕ ምሽት ስርጭታችንን ነው። ወደ ቀጣዩ ዘገባ ስንሻገር ዩናይትድ ስቴትስ በአማራ ክልል የሚገኙ ሱዳናውያን ስደተኞችን በክልሉ ወደሚገኝ ወደ አዲስ ቦታ ለማዛወር የተጀመረውን ጥረት እንደምትደግፍ አስታውቃለች። በኢትዮጵያ አሜሪካ ኤምባሲ ዛሬ ረቡዕ ባወጣው መግለጫ በስደተኞች ላይ የሚደርሰው ማንኛውንም ጥቃት እንዲቆም አሳስቧል። በምዕራብ ጎንደር ዞን ውስጥ ባሉት 2 የመንግስታቱ ድርጅት የመጠለያ ጣቢያዎች የሚገኙ ሱዳናውያን ስደተኞችን በዞኑ ወደሚገኝ ሌላ ቦታ ለማዛወር የኢትዮጵያ መንግስት ቦታ ማዘጋጀቱን በስደተኞችና ተመላሾች አገልግሎት የኩመር የአውላላና የዓለምዋጭ መጠለያ ጣቢያዎች አስተባባሪ አቶ ታምራት ደምሴ ተናግረዋል። የስደተኞቹ ጉዳይ እንደሚያሳስበው የሚገልጸው የተባበሩት መንግስታት ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽነር በበኩሉ በኢትዮጵያ ላሉ የሱዳን ስደተኞች ከዓለም አቀፍ ለጋሾች የሚቀርበው ድጋፍ እጅግ አነስተኛ መሆኑን ተናግረዋል። ኬኔዲ አባተ እንደሚከተለው አቀራብሎታል።
በአማራ ክልል ምዕራብ ጎንደር ዞን የሚገኙ ሱዳናውያን ስደተኞችን ደህንነት ለማረጋጋት በዞኑ ወደሚገኝ አዲስ ቦታ ለማዛወር የኢትዮጵያ መንግስትና የመንግስታቱ ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽነር በምህጻሩ UNHCR የጀመሩትን ጥረት እንደምትደግፍ ዩናይትድ ስቴትስ አስታውቃለች። በኢትዮጵያ የዩናይትድ ስቴትስ ኤምባሲ ዛሬ ረቡዕ ሰኔ 26 ቀን 2016 ዓ.ም በማህበራዊ የትስስር ገጾቹ ባወጣው መግለጫ እጅግ ተጋላጭ የሆኑትን የሚያጠቁ ከድርጊታቸው መታቀብ አለባቸው በማለት በስደተኞች ላይ የሚደርሰው ጥቃት እንዲቆም አሳስቧል። የተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽነር በምህጻሩ UNHCR ባለፈው ግንቦት ወር አጋማሽ ባወጣው መግለጫ 1000 የሚሆኑ የሱዳን ስደተኞች የጸጥታ ችግርና የአገልግሎት እጥረት ገጥሞናል በሚል ከአውላላና ከኩመር መጠለያ ጣቢያዎች ለቀው በመውጣት መኖሪያቸውን በጎዳና ላይ ማድረጋቸውን መግለጹ አይዘነጋም። ስደተኞቹ አለባቸው የተባለውን የደህንነት ስጋት በተመለከተ ከሁለት ሳምንት በፊት በነበራቸው ጋዜጣዊ መግለጫ ላይ የተጠየቁት የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነብዩ ተድላ መንግስት ስጋቱን ለመቅረፍ እየሰራ እንደሚገኝ ተናግረው ነበር።
ከሱዳን ስደተኞች ጋር ተያይዞ የጸጥታ ችግር እንዳለባቸው በተደጋጋሚ ይነሳል። የፌዴራል መንግስት የአማራ ክልል ጋር በጋራ ስደተኞቹ የሚያስፈልጋቸውን የሰብአዊ ድጋፍ የሚያገኙበት እንደዚሁም ደግሞ በየወቅቱ የሚከሰቱ የጸጥታ ችግሮች ካሉ ያንን ችግር በጋራ የተዋስተየ ለማስቀመጥ ስራዎች እየተሰሩ ነው። ሶ ይሄ ያለውን ስጋት ይቀንሳል ብለን እንወስዳለን።
ቃል አቀባዩ የፌዴራሉና የአማራ ክልል መንግስታት የስደተኞቹን ደህንነት ለማረጋገጥ በጋራ እየሰሩ ናቸው ከማለት በቀር ስለ ስራዎቹ በዝርዝር የገለጹት ነገር የለም። ወጭና ተመላሾች አገልግሎት በበኩሉ በምዕራብ ጎንደር ዞን ከሚገኙት የኩመርና አውላላ መጠለያ ጣቢያዎች ለቀው የወጡት ሱዳናውያን ስደተኞች የደህንነት ስጋትና የአገልግሎት እጥረት እንዳለባቸው ገልጸው በምዕራብ ጎንደር ዞን ከሚገኙት የኩመርና አውላላ መጠለያ ጣቢያዎች ለቀው የወጡትን ሱዳናውያን ስደተኞች በዚያው ዞን ውስጥ ወደሚገኝ ሌላ ቦታ ለማዛወር ከዩኤንኤችሲአር ጋራ በመተባበር እየሰራ እንደሆነ ገልጾ ነበር። ይህ ጥረት ምን ደረጃ ላይ እንደደረሰ የጠየቅናቸው በስደተኞችና ተመላሾች አገልግሎት የኩመር የአውላላና የአለምዋጭ መጠለያ ጣቢያዎች አስተባባሪ አቶ ታምራት ደምሴ መንግስት አስፈላጊውን ቦታ ማዘጋጀቱን አስታውቀዋል።
መንግስት ሊያደርግ የሚገባው ከፕሮቴክሽን ጀምሮ ከሚሰጠው መሬት ጀምሮ ያሉትን ነገሮች በአጠቃላይ አሳልፈን ሰጥተን እነሱ እንደዚህ ይሁን እንደዛ ይሁን የሚለውን ልክ እንደ ሞኒተሪንግ አለ አይደለም? ይሄን ሰጥተን ይሄን አላረጋችሁም ብለን መጠየቅ በሚያደርግ አይነት ኦሬዲ በዛ አይነት ቁመና ላይ ነው ያለነው ማለት ነው።
በአሁን ወቅት በስፍራው ስላለው የጸጥታ ሁኔታና ስደተኞቹን ወደ ሌላ ቦታ ለማዛወር ስለተጀመሩት ተግባራት ስደተኞቹ ከሚገኙበት የምዕራብ ጎንደር ዞን ምላሽ ለማግኘት ያደረግነው ጥረት የዞኑ ዋና አስተዳዳሪ አቶ ቢክስ ወርቄ ስልካቸውን ባለማንሳታቸው ለጊዜው ሊሳካልን አልቻለም። በስደተኞችና ተመላሾች አገልግሎት የኩመር የአውላላና የአለምዋጭ መጠለያ ጣቢያዎች አስተባባሪ አቶ ታምራት ደምሴ በበኩላቸው በስፍራው ይገኛሉ ያሏቸው የመንግስት የጸጥታ ኃይሎች ጥበቃ በማድረግ ላይ ናቸው ብለዋል። መንግስት የጸጥታ ስጋት አለብን ያሉ ስደተኞችን ለማዛወር ባዘጋጀው አዲስ ቦታ ላይ ተመመለስ የሚያስችሉ ስራዎችን ለመጀመር የተዘጋጁ ዓለም አቀፍ የረድኤት ድርጅቶች መኖራቸውን የጠቆሙት አቶ ታምራት ከፍተኛ ድርሻ ያለው UNHCR ግን ወደ ተግባራዊ እንቅስቃሴ እንዳልገባ መልክተዋል።
የትምህርት ቤት ቦታ መስሪያ ቦታ ሰጥተናል። ፕላን ኢንተርናሽናል በቅርቡ ስራ ይጀምራል። ከዛ ባሻገር ደግሞ ኦሬዲ ጨረታ አውጥቷል። እነዚህ ዶዘሮች መንገድ የሚጠርጉ ለማምጣት እሱም በቅርቡ ደግሞ ስራ ይጀምራል። ከዛ ባሻገር አይቺስ የሚባል ድርጅት አለ። እሱ ደግሞ ወሽ ላይ ነው የሚሰራው። ወደ 10 ሻወርና 10 ሽንት ቤት መስራት የሚችልበት ገንዘብ ይችላል ብሏል። መንገዱ ይሰራና እናንተም ገብታችሁ ስሩ ብለናቸዋል። ስለዚህ ሰሞኑን የሆነ የሚታይ ነገር እናያለን ብዬ አስባለሁ። ግን አሁን ምንድነው ለምሳሌ ለስደተኛው ቴንት ያስፈልጋል ድንኳን። ያንን ድንኳን የሚሰጥ እጄ ላይ የለም ያለኝ በጣም ትንሽ ነው እያለ ነው ያለው። ያለችውን አምጣ ነው እኛ እያልን ያለ ነው። ድንኳንና ይሰራ ከዛ ይግቡበት ነው። አሁን ዩኒሲያር ገንዘብ አጣው ብሎ ወገቤን አለ እንጂ በእኛ በኩል ያለውን ነገር እኮ መሬቱን ሰጠን እኮ ቆየ።
በአማራ ክልል የተጠለሉት የሱዳን ስደተኞችና ጥገኝነት ጠያቂዎች ጉዳይ በእጅጉ ያሳስበኛል ያለው UNHCR ኢትዮጵያ በዓለም አቀፍ ደረጃ ለስደተኞች በቂ የገንዘብ ድጋፍ ከማይቀርብላቸው ሀገራት አንዷ ሆና ቀጥላለች ብሏል። በአሁኑ ጊዜ ከሱዳን ለሚጎርፉ ስደተኞች ለጋሾች እየሰጡ ያሉት ሰብአዊ ምላሽ ከሚያስፈልገው መጠን 11 በመቶውን ብቻ የሚሸፍን ነው ሲልም ባለፈው ሳምንት ባወጣው ሪፖርቱ ስጋቱን ገልጿል። ዩናይትድ ስቴትስ በአዲስ አበባ ኤምባሲዋ በኩል ባወጣችው በዛሬው መግለጫ ስደተኞችን ለመርዳት ከሚያስፈልገው የገንዘብ ድጋፍ ጋር በተያያዘ ያሉ ተግዳሮቶችን ለመፍታት ከአጋሮቿና ከዓለም አቀፉ ማህበረሰብ ጋር ተባብራ እንደምትሰራ አስታውቃለች። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ኬኔዲ አባተን አመሰግናለሁ። ከአሜሪካ ድምጽ የሚተላለፈው የረቡዕ ምሽት ስርጭታችን ይቀጥላል። በኢትዮጵያ በግጭት በድርቅና በሌሎች ምክንያቶች ከአንድ ሚሊዮን በላይ ህጻናት ክትባት አለመጀመራቸውና ጀምረውም ማቋረጣቸውን የጤና ሚኒስቴር አስታውቋል። የጤና ሚኒስቴር ዴኤታው ዶክተር ደረጀ ድጉማ ትናንት ረቡዕ በሰጡት መግለጫ ህጻናቱን ተደራሽ ለማድረግ የአስር ቀናት የክትባት ዘመቻ መጀመሩን አስታውቋል። የአፋር ክልል የጤና ቢሮም ያልተከተቡ ህጻናት ለተለያዩ የጤና እክሎች መዳረጋቸውን ጠቅሶ በክትባት ዘመቻው 78,000 ህጻናትን ለማስከተብ መታቀዱን አመልክቷል። የዓለም ጤና ድርጅትም በኢትዮጵያ የተጀመረውን የክትባት ዘመቻ እንደሚደግፍ ገልጿል። ገብረ ሚካኤል ገብረ መድን የዚህን ዘገባ ዝርዝር ይዟል።
ባለፉት ጊዜያት በኢትዮጵያ ባጋጠመው ግጭት፣ ድርቅና ሌሎችም ሰው ሰራሽና የተፈጥሮ አደጋዎች የተነሳ በሚሊዮን የሚቆጠሩ ከአምስት ዓመት በታች የሆኑ ህጻናት ክትባት አለመጀመራቸውንና ቢጀምሩም ማቋረጣቸውን የጤና ሚኒስትር ዴኤታው ዶክተር ደረጀ ዱጉማ ትላንት ማክሰኞ ሰኔ 25 ቀን 2016 ዓመተ ምህረት በሰጡት ጋዜጣዊ መግለጫ ላይ ተናግረዋል።
በአብዛኛው የሚገኙት በግጭት የተጎዱ አካባቢዎች ላይ በድርቅ የተጎዱ አካባቢዎች ላይ ቃሉ ወረዳዎች በተለይ ደግሞ አርብቶ አደር አካባቢ ላይ በከተማ ውስጥም ብዙ ጻናት የሚገኙበት አካባቢዎችም ላይ ከተማ ውስጥም እንደሚገኝ የተለያዩ ጥናቶችም ያሳያሉ። ምናክል ክትባት ያልጀመሩ አሉ ለተባለው በርካታ ጥናቶች በተለያዩ አጋሪቶች ተጠንቷል። በአለም ጤና ድርጅት በእኛ ማገር ባሉት እኛም ባለ ሪፖርት 1 ሚሊዮን አካባቢ እንደሆኑ ዝቅም የሚላለ ከዛም በላይ የሚያሳዩ ቁጥሮች አሉ። እዚህ አካባቢ ግን ይሆናል
ክትባት ያልጀመሩና ያቋረጡ ህፃናት አሉባቸው ከተባሉት አካባቢዎች አንዱ የሆነው የአፋር ክልል ከ200,000 በላይ ክትባት የሚያስፈልጋቸው ህፃናት እንዳሉት አስታውቋል። የክልሉ ጤና ቢሮ ኃላፊ አቶ ያሲን ሀቢብ ለአሜሪካ ድምጽ በሰጡት ቃለ መጠይቅ በኮቪድ-19 ሉላዊ ወረርሽኝ፣ በሰሜን ኢትዮጵያ ጦርነት፣ በድርቅና በአንበጣ ጥቃት ምክንያት ህዝቡ ተረጋግቶ የሚኖርበት ሁኔታ ስላልነበረ ህፃናቱ በእድሜያቸው ሊጀምሩት የሚገባውን ክትባት አለማግኘታቸውንና የጀመሩትንም ክትባት ሊቀጥሉ አለመቻላቸውን ገልጸዋል። ያልተከተቡ ህፃናት ለተለያዩ የጤና እክሎች እንደሚዳረጉም አመልክተዋል።
ኮፍኛ ክትባት የወሰዱ ህፃናት ያሉበት ቦታና ያልወሰዱበት ቦታ ላይ አንድ በሽታ ሲመጣ ልዩነቱን ያኔ ነው የምታውቀው። ያልወሰዱ ህፃናት እንዴት እንደሚያልቁ፣ የወሰዱ ህፃናት ደግሞ እንዴት ተርባይ እንደሚያደርጉ ማለት ነው። ስለዚህ ትልቁ ኤግዛምፕል ነው ለማለት ተፍቼ ነው። እያንዳንዱ በሽታ ላይ በተለያዩ አይነት ክትባቶች የሚሰጡት ለህፃናት ትልቅ ፕሮቴክሽን ነው ለማለት ነው።
ክትባቱ ተጀምሮ በመቆሙና ምንም ያልተከተቡ ህጻናት በመኖራቸው እስካሁን የደረሱ ችግሮች አሉ? አቶ ያሲን
ኖራሉ። ይሄማ ምንም ግልጽ ነው። ከዛ በትክክል ቁጥሩ እንዴ ነው ብለህ ታውቃለህ? ግን ችግር እንዳለ ማወቅ ያስፈልጋል።
የጤና ሚኒስትር ዴኤታው በሰጡት መግለጫ ሚኒስቴር መስሪያ ቤታቸው ከትላንት ማክሰኞ ሰኔ 25 ቀን 2016 ዓ ም ጀምሮ ህፃናቱን ተደራሽ ለማድረግ የክትባት ዘመቻ መጀመሩን አስታውቀዋል።
ለ10 ቀን የሚቆይ የክትባት ዘመቻ በሀገር አቀፍ ደረጃ ለማድረግ ተወስኗል ማለት ነው። ከዛሬ ጀምሮ በይፋ በሁሉም የሀገራችን ክፍል ክትባት ያቋረጡና ያልጀመሩትን ህፃናትን ተጠቃሚ የሚያደርግ ዘመቻ ይደረጋል ማለት ነው። በዚህ ዘመቻ ከ1 ሚሊዮን በላይ የሚሆኑ ህፃናት ተጠቃሚ ይሆናሉ ተብሎ ይጠበቃሉ። የመሰጣቸው ክትባት አይነቶች ሁሉንም የክትባት አይነቶች ያገኛሉ። እስከ 5 አመት ስለሆነ እስከ 5 አመት መውሰድ ያለባቸው በሙሉ ያገኛሉ። ትልቅ ትኩረት ግን የምናረግባቸው 1-5 የሚሆኑ የክትባት አይነቶች አሉ። በተለይ ይሄ 5 የሚባለው ፌንታ የምንለው አለ። ኒሞኒያ ወይም ደግሞ የሳምባ ምች ሲቪ የሚባለው አለ። የኩፍኝ ትልቅ ትኩረት የተደረገበት ነው። እንደምታውቁት ኩፍኝም በወረርሽኝ በየቦታው እንስላለን። አንጀት መምጋታ ይዞ የሚሰጥ ክትባት አለ። እንዲሁም የፖሊዮን የሚከላከል በጣም እነዚህ ትኩረት ያገኛሉ።
በአፋር ክልል 78,000 ክትባት ጀምረው ያቋረጡና 130,000 ክትባት ያልጀመሩ ህፃናት መኖራቸውን የገለጹት የክልሉ ጤና ቢሮ ኃላፊ አቶ ያሲን ሀቢብ በ10 ቀኑ ሀገር አቀፍ የክትባት ዘመቻ 78,000 ህፃናት ይከተባሉ ብለዋል። ዶክተር ደረጀ ዱጉማ ደግሞ በክትባት ዘመቻው የተፈናቀሉ ማህበረሰቦች፣ የበሽታዎች ወረርሽኝ ያጋጠማቸው አካባቢዎች እንዲሁም ግጭት የነበረባቸው ቦታዎችና ራቅ ያሉ የአርብቶ አደሮች መንደሮች ቅድሚያ ይሰጣቸዋል ብለዋል። አሁን ግጭት ባለባቸው አካባቢዎችም ላይ ትኩረት እንደሚደረግ ሚኒስትር ዴኤታው አክለዋል።
በግጭት የተጎዱ አካባቢዎች እንግዲህ ከክልሎቻችን ጋር በአብዛኛው ተናግረናል። አብዛኛው ቦታ ላይ መድረስ እንደምንችል ተናግረናል። የተወሰኑ ቦታዎች ግን ተጨማሪ ትኩረት የሚያስፈልጉ አሉ። እነዚህም ከጸጥታ አካላት ጋር በመሆን መንግስትም ብቻም ሳይሆን እንግዲህ በዚህ ውስጥ የተለያዩ ልማት ድርጅቶችም አጋርጅቶችም በአካባቢ ያሉትም የተለያዩ ግብረሰናይ ድርጅቶችም ከኛ ጋር ይሳተፋሉ። ማህበረሰቡን በማስተባበር በተለያዩ መንገዶች እንዲደርስ እናደርጋለን።
በኢትዮጵያ የተጀመረውን የክትባት ዘመቻ በማስመልከት መግለጫ ያወጣው የዓለም ጤና ድርጅት የኢትዮጵያ ቢሮም በኢትዮጵያ 5 ክልሎች ክትባት ያልጀመሩ ከ194,000 በላይ ተፈናቃይ ህፃናት በጥናት መለየታቸውን ጠቅሶ ትላንት የተጀመረውን የክትባት ሂደት እንደሚደግፍ አስታውቋል። ሚኒስትር ዴኤታው ዶክተር ደረጀ ዱጉማም ህብረተሰቡ ልጆቹን ወደ ህክምና ተቋማትና ወደ ተንቀሳቃሽ የክትባት መስጫ ጣቢያዎች በመውሰድ እንዲያስከትብ ጥሪ አቅርበዋል። ለአሜሪካ ድምጽ ገብረ ሚካኤል ገብረ መድህን አዲስ አበባ።
በማዳመጥ ላይ ያላችሁት ከአሜሪካ ድምጽ የሚተላለፈውን የረቡዕ ምሽት ስርጭታችንን ነው። ገብረ ሚካኤልን ለቀደመው ዘገባ አመሰግናለሁ። አንድ መልእክት ሰምተን እንመለሳለን።
በለውጥ ጊዜ ዓለም መረጋጋት ሲያጣ የምንሰማውና የምናየው ሲለያዩ እውነትን እንሻለን። የሚነገረን ከሚሆነው ጥቂቱን ሲሆን ማመን ይሳነናል። ቀውስ ባየለባቸው ቀኖች ህልሞቻችን፣ ተስፋዎቻችን፣ የተሻለ ነገን መሻታችን ሳይቀር በነጻው ፕሬስ ላይ ይመረኮዛሉ። ከአሜሪካ ድምፅ ታሪኮችን እንነግራችኋለን። ሰዎች በድፍረት የሚያዩዋቸውን ዘገባዎች እናቀርባለን። ዓለምን እናገናኛለን። በእውነትም እናስተሳስረዋለን። በአሜሪካ ድምፅ ታሪኮችን የምናሳየው በምልአት ነው።
ያዳመጣችሁ ያላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የረቡዕ ምሽት ስርጭት ነው። የመጀመሪያው ምዕራፍ ስርጭታችንን አጠናቀን ወደ ሁለተኛው አጋማሽ የምንሸጋገርበት ሰዓት ላይ ደርሰናል። የሁለተኛው አጋማሽ የመጀመሪያው ቅንብር ወደ ኬንያ ይወስድናል። በኬንያ የግብር ጭማሬ ህግ ረቂቅን ተከትሎ የተቀሰቀሰው ተቃውሞ በዚህ ሳምንትም ቀጥሏል። በተቃውሞ ሰልፉ ላይ የተገደሉትን ሰዎች አስክሬኖች ናይሮቢ ከሚገኘው የከተማው አስተዳደር የአስክሬን ማቆያ ተቀብለው ቀብራቸውን ለማከናወን የተገኙ ቤተሰቦችን የአሜሪካ ድምጽ የናይሮቢ ዋና ዘጋቢ ማርያማ ዲያሎ በስፍራው ተገኝታ በማነጋገር ተከታዩን ዘገባ አልካለች። ቆንጅታዬ ታስተማናለች።
በዚህ የናይሮቢ ከተማ አስተዳደር ያስከሬን ማቆያ የቤተሰብ አባላትና ዘመዶች ባለፈው ሳምንት በተቃውሞ ሰልፍ ላይ የተገደሉባቸው ቤተሰቦች አስከሬኖቻቸውን ሊወስዱ ተሰባስበዋል። ሁሴን ካሊድ ቮካል አፍሪካ የተባለ የማህበረሰብ አንቂዎች ስብስብ ዋና ስራ አስኪያጅ ናቸው። ስለ ሁኔታው እንዲህ ሲሉ ያስረዳሉ።
So we are at the city public morgue. This is where almost all bodies that are collected by the police are.
ያለ ነው በከተማው መንግስት አስከሬን ማቆያ ነው። አስከሬኖቹ ሁሉንም ማለት ይቻላል ፖሊስ ያምጣቸዋል። እንደምትመለከቱ በጣም ትርምስ ነው። የቤተሰብ አባሉን አስከሬን ለመፈለግ ብዙ ሰው መጥቷል። ከዚያ በላይ ትልቁ ነገር ግን አስከሬኑን ለይቶ ካገኙ በኋላ የሚደረገው ነገር ነው። በምን ህይወት እንዳለፈ የሚያሳይ ማረጋገጫ ለመያዝ የአስከሬን ምርመራ ማስደረግ ያስፈልጋል።
ድርጅታቸው ቤተሰብ የተገደለባቸውን ሰዎች ለመርዳት እዚያ እንደተገኘ ነው ሁሴን የተናገሩት።
We are here to support the families, particularly those that were shot by or shot and killed by police officers. So that we make sure we
እዚህ ያለ ነው የማቾች ቤተሰቦችን በተለይም ደግሞ በፖሊስ ጥይት የተገደሉባቸውን ሰዎች ቤተሰቦች ለማገዝ ነው። በኋላ ፍትህ እንዲሰጥ ለመጠየቅ የሚያስፈልጉንን ሰነዶችን መያዛችን ማረጋገጥ አለብን።
ጆሴፍ ሙዋንጊ እንጀሩና ሜሪ መቶኒ የ20 አመት ወጣት የሆነው ልጃቸው ኬኔዲ ሙዋንጊ እንጀሩ ባለፈው ሳምንት በተቃውሞ ሰልፍ ላይ ተገደሉባቸዋል።
He was shot on the head and the back of the bone and he died. He is my best friend, my best teacher.
ልጄ ጭንቅላቱና ጀርባው ላይ በጥይት ተመቶ ነው የተገደለው። በጣም የምወደው የመጀመሪያ ልጄም ጓደኛዬም ነው። በጣም ጥሩ ልጅ ነበር።
I felt very bad. My son is gone and never seen it again. I feel
ልጄ ስለሞተብኝ በጣም አዝኛለሁ። ሄደብኝ ከእንግዲህ አለቀ። ልጄና ላይው
ኤስቴርም የሟቹ ወጣት የሙዋንጊ አክስት ናቸው። ቤተሰቡ የደረሰበትን ሀዘንና አሁንም ያለበትን ችግር ነግረውናል።
We have a lot of stress in our mind. We were alleging to bury her on Thursday this week. But yet
በጣም ከባድ ጭንቀት ላይ ነን። በዚህ ሳምንት ሐሙስን ቀብረዋለን ብለን አስበን ነበር። ሌላው ይቅርና ከዚህ ወደ ኪሪያን ጋር ለመውሰድ ላስክሬን ማቆያው የምንከፍለው ገንዘብ የለንም።
ሲቢ አኩሙ ማይናም የ17 አመት ወጣት የሆነው ልጃቸው ኬቪን ኦዲያም ማይና ተገድሎባቸዋል።
I don't have money. I have nothing. I'm only just a mother. I have to watch the girl for somebody pay me. Then I buy food. I pay the rent. I pay the school fees.
ገንዘብ የለኝም። ምንም ነገር የለኝም። የልጆች እናት ነኝ። ባል የለኝም። ባሌ በመኪና አደጋ ሞቷል። አስክሬኑን ወስጄ እንድቀብር ቢረዱኝ ጥሩ ነው። እሱም ብቻ ነው የምጠይቀው። ምክንያቱም ወደ ቀብሩ ስፍራ ለመውሰድ ገንዘብ የለኝም።
የማህበረሰብ አንጫዋ ሐኒፋ አደንና ሌሎችም ባልደረቦቻቸው የተቃዋሚ ሰልፈኞች ቤተሰቦችን ባለባቸው የሆስፒታልና የቀብር ማስፈጸሚያ ወጪ ረገድ የሚረዳ የገንዘብ መዋጮ ኤም ቻን በተባለ የተንቀሳቃሽ ስልክ የመዋጮ ማሰባሰቢያ በኩል ለማሰባሰብ ጥረት እያደረጉ ናቸው።
We started the fundraise. I think we are over 25 million now. Kenyan shillings. I just put up...
No, what? I'm going to say something. I'm going to say 5 million Kenyan shillings. I'm going to say 10 million shillings. 10 million shillings. I'm going to say 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 10 million shillings.
እስካሁን የተገኘውን ወደ 193,000 ዶላር የሚጠጋ መዋጮ እንዴት እንደሚያከፋፍሉት ሐኒፋ እንዲህ ሲሉ አስረድተዋል።
So for the ones in the hospital, they send me all the required documents. I verify and then send to Mchanga. Mchanga also verifies.
በሆስፒታል ማቆያ ላሉት የሚያስፈልገውን ሰነድ በሙሉ ይልኩልኛል። ትክክለኛ መሆኑን አረጋግጥና ወደ Mchanga ልከዋለሁ። እነሱም ያጣሩና በቀጥታ ለሆስፒታሉና ለሟች ቤተሰቦች ይልካሉ። እያንዳንዳቸው በሚያስፈልጋቸው ወጪ መሰረት እየታየ ከመቶ እስከ 150 ሽልንግ ይሰጣቸዋል።
ኬንያ ውስጥ ከቀጠለው ተቃውሞ ተያይዞ የተገደሉትን ሰዎች ቁጥር በሚመለከት የተለያዩ አካላት የየበኩላቸውን የተለያየ አሃዝ እየሰጡ ናቸው። ፕሬዚዳንት ዊሊያም ሩቶ ባለፈው እሁድ በሰጡት መግለጫ የተገደሉት 19 ሰዎች ናቸው ብለዋል። የኬንያ ብሔራዊ የሰብአዊ መብቶች ኮሚሽን ግን እንቅስቃሴው ከተጀመረ ወዲህ 24 ሰዎች እንደተገደሉ አረጋግጧል። በኬንያ የቀረበውን የግብር ጭማሪ ህግ ተከትሎ በተቀሰቀሰው ተቃውሞ አንዳንዶቹ ተቃዋሚዎች ፕሬዚዳንቱ ስልጣን እንዲለቁ ጠይቀዋል። ፕሬዚዳንት ሩቶ በበኩላቸው የተገደሉትን ተቃዋሚ ሰልፈኞች በሚመለከት በጥልቅ ምርመራ አድርገን እናጣራለን ብለው ቃል ገብተዋል። ተቃውሞውን የቀሰቀሰውን አወዛጋቢ የግብር ጭማሪ ህግም እንደማይፈርሙ ታሳውቀዋል። ከወጣቶች ጋር የእዳን የግብር ክፍያን የሥራ አጥነትንና የሙስናን ጉዳይ ጨምሮ በተለያዩ ጉዳዮች ዙሪያ የተለያዩ አካላትን ያሳተፈ ውይይት ለማድረግም ፕሬዝዳንቱ ሐሳብ አቅርበዋል።
ቆንጅታዬን አመሰግናለሁ። ቀጣዩም ዘገባ በዚያው በኬንያ ቆይናል። በኬንያ ወዛጋቢ በሆነው የፋይናንስ ህግ ረቂቅ ላይ ተቃውሞ መነሳቱን ተከትሎ ፕሬዚዳንት ዊሊያም ሩቶ በምክር ቤቱ በጸደቀው የህግ ረቂቅ ላይ እንደማይፈርሙ ቢያስታውቁም ተቃውሞ ግን አሁንም ቀጥሏል። ከተቃውሞ እንቅስቃሴው ጋር በተያያዘ እስካሁን 39 ሰዎች መገደላቸው ተገልጿል። የአፍሪካ ህብረትና የተባበሩት መንግስታት የጋራ ልዩ መርሃ ግብር በተባለ ተቋም የአፍሪካ ጉዳዮች ላይ የሚሰሩት አቶ ጌታቸው ተክለማርያም ኬንያውያን በሌሎች ሀገራት ተጽዕኖ ስር ወድቀዋል በሚሉት የሩቶ መንግስት ላይ እምነት ማጣታቸው ለተቃውሞ መቀጠል ምክንያት ስለመሆኑ ያስረዳሉ። ኬንያ ከፍተኛ የዕዳ ጫና ካለባቸው ሀገራት አንዷ መሆኗን የሚጠቅሱት የፋይናንስና ምጣኔ ሀብት ባለሙያው ዶክተር አብዱል መናን መሐመድ ደግሞ ለተቃውሞ መነሻ የሆነው የፋይናንስ ህግ ጫናውን ለማስከተል በአበዳሪ ተቋማት ውስጥ ከሚሰጥ ምክር ሀሳብ መመንጨቱን ያመላክታሉ። አስማማዋይ ነው ባለሙያዎችን አነጋግረው ተከታዩን ውይይት አዘጋጅቷል።
በኬንያ የሀገሪቱ ፓርላማ ያጸደቀውን አወዛጋቢ የፋይናንስ ህግ በመቃወም የሰዎች ህይወት የጠፋባቸው ሰልፎች መካሄዳቸውን ተከትሎም ፕሬዚዳንት ዊሊያም ሩቶ ህጉን እንደማይፈርሙ ቢያስታውቁም አሁንም በወጣቶች የሚመራው ተቃውሞ ተጠናክሮ ቀጥሏል። ሶስተኛ ሳምንቱን በያዘው ህዝባዊ ተቃውሞ 39 ሰዎች ሲገደሉ ቁጥራቸው 361 የሚደርሱ ሰዎች መቁሰላቸውን የኬንያ ብሔራዊ ሰብአዊ መብቶች ኮሚሽን ማስታወቁን አጃንስ ፍራንስ ፕሬስ ከስፍራው ዘግቧል። የሀገሪቱ ፕሬዚዳንት ዊሊያም ሩቶ ደግሞ ባለፈው እሁድ በሰጡት መግለጫ ላይ 19 ሰዎች ተገድለዋል ብለው ነበር። የአፍሪካ ህብረትና የተባበሩት መንግስታት የጋራ ልዩ መርሃ ግብር በተባለ ተቋም የአፍሪካ ጉዳዮች ላይ የሚሰሩት አቶ ጌታቸው ተክለማርያም ኬንያ ምንም እንኳን ከቀጠናው ሀገራት ጋር ስትነጻጸር የተረጋጋች ብትሆንም ያለባት መዋቅራዊ የኢኮኖሚና የፖለቲካ ችግር መፍትሄ አለማግኘቱ ለህዝባዊ ቅሬታው አንዱ ምክንያት መሆኑን ይናገራሉ።
በጣም ሰፊ የሆነ ሀብት ልዩነት ያለበት ኢኮኖሚ ነው። እንደ ኢኮኖሚ ስንመለከተው ጥቂት ሀብታሞች አብዛኛውን የኢኮኖሚ ክፍል የሚቆጣጠሩበት ሀገር ነው። የኬንያ መንግስት አባካኝ የሚባል የሚችል መንግስት መዋቅሩ ራሱን ለከፍተኛ ደሞዝ ለማጨት ወደኋላ የሚል አይደለም። በጣም ከፍተኛ ተከፋይ የሆነ መዋቅር ነው ያላችሁ። ከዛ አንጻር ስትመለከተው በህብረተሰቡ ውስጥ እጅግ የተስፋፋ በመንግስት ላይ ያለ መተማመን ስጭት ግዴታ አለና እኛ በኢኮኖሚ እየተጎዳን ነው፣ እናንተ ግን ራሳችሁን እየተከላከላችሁ ነው፣ የእናንተ ሀብት እየጨመረ ነው፣ የግል ዘርፉ አትራፊነቱ እንደጨመረ ነው የሚል ቁጭት አለ።
አሁንም ባልበረደው ተቃውሞ ምክንያት በናይሮቢ ማዕከላዊ የንግድ መናሪያ አካባቢዎች የሚገኙ መደብሮችና ሌሎችም የንግድ ቤቶች ትላንት ዘግተው ስለመዋላቸውም ተዘግቧል። የፋይናንስና ምጣኔ ሀብት ባለሙያው ዶክተር አብዱል መናን መሐመድ ኬንያ ከፍተኛ የዕዳ ጫና ካለባቸው ሀገራት መካከል አንዷ መሆኗን ገልጸው የአገሪቱ መንግስት ሊተገብር ያቀደው የፋይናንስ ህግም ይህንን ለማስተካከል በአበዳሪ ተቋማት ከሚሰጥ ምክረ ሀሳብ የመነጨ መሆኑን ይናገራሉ።
የኬንያ መንግስት የዓለም አቀፍ የገንዘብ ተቋማትን እርግጠኛ ነኝ ማንኛውም አበዳሪ ብድር ሲጠየቅ የራሱ ቅድመ ሁኔታዎች አሉ። ማንም ሰው ገንዘቡን የማይሰጥ መግለሰብ በሀገር በተቋም ደረጃ ገንዘብ አይሰጥም ያለ ቅድመ ሁኔታ። ስለዚህ አንደኛው የተጠየቀው ጥያቄ ታክስ መጨመር፣ ብድር መጨመር። ስለዚህ የኬንያ ህዝብ ሜይ ላይ ነው ባለፈው የዛሬ ወር የታክስ ጭማሪው አሁን ያለው መንግስት የሩቶ መንግስት ሲያቀርብ የኬንያ ህዝብ ተቃውሞታል። እና ይሄ ተቃውሞ እየተቀጣጠለ ያለበት ሁኔታ እየተበለከተን ነው ያደገመቶ መጥፋ አሁን ያለው ደረጃ ደርሷል። እና የታክስ ማሻሻያው ምክንያቱ ይሄ ነው። ማይቻል ያህል ኢትዮጵያ የገጠመን ባይተወይ ተመሳሳይ ነገር ነው። እሱም ማይገባ ያህል እዳ በጣም ከሀገር ውስጥም ከውጭም ወስደን አሁን ማንወጣበት ማጥ ውስጥ እንገኛለን። እና ዓለም አቀፍ የገንዘብ ተቋማትም ብድር በምንጠይቃቸው ሰዓት ታክስ ጨምሩ ያው በጣም ተመሳሳይ መክሮችን እየመከሩ ነው ያለው። እኛ በጣም የሚገርም ይመሳሰላል። የታክስ እንትናችሁን አስሩ ነው የሚሉ ወጪ ቀንሱ፣ የታክስ የገቢ ምንጫችሁን አስሩ ነው የሚሉትን።
የአካባቢ መልክዓ ምድራዊ ፖለቲካ መቀያየር ተከትሎ ኬንያ አሜሪካን ጨምሮ ከምዕራብ ዓለም ጋር የፈጠረችው ወዳጅነት በህዝቡ ዘንድ እንደ ተጽዕኖ ተወስዶ አልተወደደ የሚሉት አቶ ጌታቸው ይህንና ሰሞናዊ ሁኔታዎችን ተከትሎ ኬንያውያን በፕሬዚዳንት ሩቶ መንግስት ላይ እምነት ማጣታቸው ለተቃውሞ መቀጠል ምክንያት ነው ይላሉ።
አሜሪካን ተልእኮ ተከትለው ወታደሮቻቸውን ወደ ሀይቲ መላካቸውም በሀገር ውስጥ ያለ ብዙ የጸጥታ ችግር ባለበት ሁኔታ የኬንያ ሰራዊት ለምንድን ነው ወደ ሀይቲ የሚሻገረው እና እዛ ጉዳይ ለማስፈጸም የሚሄደው የሚለው ነገር በጣም ቅሬታ እየፈጠረ ነው። እና ኬንያ የምዕራቡ ዓለም ተጽዕኖ ስር እየወደቀች ነው። እና እሱ ተገቢነት የለውም። ለዚህ ደግሞ ይሄ መንግስት ነው ተጠያቂ። ስለዚህ ይሄ መንግስት ምንም እንኳን ፕሬዚዳንቱ የፋይናንስ ህጉን አልፈርምም ቢሉ የኬንያውያንን ፍላጎቶች ሊያሟሉ የሚችሉ አይደሉም። ስለዚህ ስልጣን ይልቀቁ የሚል ነገር ላይ ነው አሁን ያሉት።
ፕሬዚዳንት ሩቶ የፋይናንስ ህጉን ውድቅ ማድረጋቸውን ከተናገሩ በኋላ ባለፈው እሁድ ሰኔ 23 2016 ዓ.ም ከጋዜጠኞች ጋር በነበራቸው ቆይታ ውሳኔያቸው አገሪቱን ወደ ኋላ 2 ዓመታት የሚመልስ ነው ብሎታል። ኬንያ በአሁኑ ጊዜ ያለባትን 79 ቢሊዮን ዶላር ብሔራዊ ዕዳን ለመቀነስ ግብር መጣሉ አስፈላጊ እንደነበር የተናገሩት ፕሬዚዳንቱም አገሪቱ ከምትሰበስበው ግብር 60% የሚሆነውን ዕዳ ለመክፈል ታውለዋለች ብሏል። ይህ የግብር ጭማሪ ዝቅተኛ ገቢ ያለው የማህበረሰብ ክፍል ላይ የብረታ ምጣኔ ሀብታዊ ጫና የሚያሳርፍ መሆኑን የሚናገሩት ዶክተር አብዱል መናን በበኩላቸው የሀገሪቱ መንግስት ይህንን ታሳቢ ባደረገ መልኩ በሂደት ማሻሻያውን መተግበር እንደነበረበት ይናገራሉ።
የታክስ ማሻሻያ በጣም ጫናው እንዳይበረታ በይበልጥ ድሃው ህብረተሰብ ክፍል ላይ ቀለል ማድረግ ነው፣ በድሃው ላይ ማለት ነው። ሁለት እርምጃው የሚወሰድበት ጊዜ በተራዘመ ጊዜ ቢሆን ነው የሚሻለው ማሻሻያ እርምጃው። ይህንን ደግሞ ዓለም አቀፍ የገንዘብ ተቋማትን ለማሳመን መጣር ያስፈልጋል። በአጭር ጊዜ ውስጥ እንደዚህ አይነት የታክስ ሪፎርሞች ስታካሂድ ማሻሻያ ስታካሂድ በጣም ድሃውን ህብረተሰብ ክፍል ለከባድ ችግር ነው የሚዳረገው እና የሚተገበርበት ጊዜውን የተራዘመ እንዲሆን መጠየቅ ነው። አንደኛው መነጋገር ነው ያለው አማራጭ ከህብረተሰቡ ጋር ማለት ነው እንጂ አጠቃላይ አንተገብረውም ቢሉ የሚሆን አይመስለኝም።
ፕሬዚዳንት ሩቶ የፋይናንስ ህጉን ውድቅ በማድረጋቸው አገሪቱ ከፍተኛ መጠን ያለው ብድር ማግኘት እንደሚጠበቅባት ከጋዜጠኞች ጋር ባደረጉት ቆይታ ተናግረዋል። ኢትዮጵያን ጨምሮ በከፍተኛ ዕዳ ውስጥ ያሉ ሀገራት ከአበዳሪ ተቋማት የሚቀርቡ የኢኮኖሚ ማሻሻያ ጥያቄዎችን አማራጭ በሌለው መልኩ እየተገበሩ ናቸው ያሉት ዶክተር አብዱል መናን ፕሬዚዳንት ሩቶም ትቼዋለሁ አልፈርመውም ቢሉም የጊዜ ጉዳይ ካልሆነ በስተቀር መተግበራቸው አይቀርም ብለዋል።
ኦሬንጅ ችግሩ ስለሆንክ ከዛ ችግር ልትወጣ መስችለው የለም የተወሰነ ማስተካከያ ይካሄድልሃል፣ የረጅም ጊዜ ብድር ይሰጠሃል፣ ኢኮኖሚ ማስተካከያዎች እርምጃዎች ትወስዳለህ፣ የተወሰነ ጊዜ ደግሞ ፋታ ታገኛለህ ማለት ነው። ችግሩ መፍትሄ የቀረበልህም ችግር ሊሆን ይችላል፣ ምንም ጥያቄ የለውም። ችግሩን ብተወውም እንዳለ ከችግር አትወጣም። መፍትሄ ተብሎም የቀረበው ደግሞ የተወሰነ ችግሩን ያባዝምልሃል፣ ግን የሆነ ጊዜ ድረስ ያስኬድሃል። ስለዚህ ሊተውት የማይችሉት ጉዳይ ነው እና ምንም ጥርጥር የለውም። ተቃውሞ ግን አሁን ስለበረታ ትቼዋለሁ ይበሉ እንጂ ምንም ቢተውት ምን ያደረጉታል? ዳ ወዲያው እኮ አለ የት ይሄዳል። ግን የህዝብን ተቃውሞ ፈርተህ ታክስ አላሻሽልም ብለህ ብትተው ችግሩ የትም አይሄድም። ስለዚህ መልሶ ወደ ዓለም አቀፍ የገንዘብ ተቋም ጋር መሄዳቸውም አይቀር ጉዳይ ነው። አጭር ጊዜ ሊያዘገዩትም
በኬንያ የቀጠለው ተቃውሞ መረጋጋት በተሳነው የአፍሪካ ቀንድ ላይ ተጨማሪ ጸጥታ ችግር እንዳይፈጥርም ተሰግቷል። ኢትዮጵያን ጨምሮ አብዛኞቹ የአፍሪካ ቀንድ ቀጠና ሀገራት በውስጣዊ ጉዳይ እየታመሱ ነው የሚሉት አቶ ጌታቸው ተክለማርያም የኬንያ ጉዳይም ለቀጠናው ተጨማሪ የራስ ምታት ሆኗል ይላሉ።
ሱዳንም ብትመለከተው ኦልሞስት በአለም አቀፍ ደረጃ ትልቅ ሊባል የሚችል እና ብዙ ሚሊዮን ሰዎችን ለህልፈት ሊዳርግ የሚችል የድርቅ ፈተና ተጋርጦበት ነው ያለው። በዛ ላይ ጦርነት ደግሞ አለ። እጅግ የከፋ ጦርነት ነው እየተካሄደ ያለው። ኢትዮጵያም እንደዛው ሌላ ትልቅ ኢኮኖሚ ነው፣ ግን ደግሞ ራሱን አረጋግቶ ከዚህ በፊት ወደነበረው ሁኔታ ለመመለስ ተግዳሮት እየገጠመው ነው። ከዛ ውጪ ያሉት እንግዲህ ትንንሽ ሀገራቶች የራሳቸው የውስጥ ፖለቲካቸው አለመረጋጋቱ ረጅም ጊዜ የቆየ ነው። በክልሉ ደግሞ የሽብር እንቅስቃሴ የሚያደርጉ አካላት አሉ እና ለዚህ እየታመሰ ላለ እና መረጋጋት ለራቀው ቀጠና የኬንያ ወደ መታመስ መሄድ ደግሞ ሌላ ራስ ምታት ነው የሚሆንበት። ስለዚህ በክልል ደረጃ፣ በአህጉርም ደረጃ፣ በአለም አቀፍም ደረጃ ይሄ ነገር ትኩረት ተሰጥቶት ወደ መረጋጋት ወደ ድርድር ወደ ንግግር ሊሄዱ የሚችሉበትን አማራጭ ማስቀመጥ የተሻለ ይመስለኛል።
ፕሬዚዳንት ዊሊያም ሩቶ የኬንያን ወጣቶች ቅሬታቸውን ለመስማትና ለማነጋገር ዝግጁ መሆናቸውን ቢያመለክቱም የሰልፉ አድራጆች ግን በተቃውሞ እንቅስቃሴው እንቀጥላለን ሲሉ ዝተዋል። በማህበራዊ ሚዲያ ላይ ባሰፈሯቸው ጽሑፎችም በያዝነው ሳምንት ተጨማሪ የተቃውሞ እንቅስቃሴዎችን ለማካሄድ ጥሪ አድርገዋል። ፕሬዚዳንት ሩቶ ያላንዳች ቅድመ ሁኔታ ስልጣናቸውን እስኪለቁ ድረስ አናቆም የሚሉም አንዳንድ በራሪ ወረቀቶችም ታይተዋል። ለአሜሪካ ድምፅ አስማማየ ነው፣ ዋሽንግተን ዲሲ።
አስማማየ ነው እናመሰግናለሁ። ወደ ቀጣዩ ዘገባ ስንሻገር በአፍሪካ ህጉር ረጅም መሆኑ የሚነገርለትና 11 ሀገሮችን አቋርጦ የሚፈሰው የናይል ወንዝ በቀጥታም ሆነ በተዘዋዋሪ ቁጥሩ ከ200 ሚሊዮን በላይ ለሚደርስ ህዝብ ዘላቂ የህይወት ዋስትና ይሰጣል። ይሁን እንጂ ከወንዙ የላይኛው ተፋሰስ አካባቢዎች የሚታየውና እያደረም እየጨመረ የመጣው የሰዎች እንቅስቃሴ የወንዙን ስነ ምህዳር ለአደጋ ማጋለጡ እየተነገረ ይገኛል። ሺላ ፖሊ ከደቡብ ሱዳኗ ሾንግሌ ግዛት ያደረሰችንን ዘገባ ኤድን ገረመው እንደሚከተለው ታቀርበዋለች።
በአህጉሪቱ ረጅሙ መሆኑ የሚነገርለትና 11 ሀገራቶችን አቋርጦ የሚያልፈው የናይል ወይም የአባይ ወንዝ በቀጥታም ሆነ በተዘዋዋሪ ቁጥሩ ከ200 ሚሊዮን በላይ ለሚደርስ ህዝብ ዘላቂ የህይወት ዋስትና በመሆን ያገለግላል። ይሁን እንጂ ከወንዙ ከላይኛው ተፋሰስ አካባቢዎች የሚታየውና እያደረም እየጨመረ የመጣው የሰዎች እንቅስቃሴ የወንዙን ስነ ምህዳር ለአደጋ ማጋለጡ ተዘግቧል። ሺላ ፖኒ ከደቡብ ሱዳና ጆንግሌ ግዛት ቦር ያደረሰችንን የዚህ ዘገባ ዝርዝር አሉላ ከበደ እንደሚከተለው አጠናቅሮታል።
ናይል በዓለም በእድሜ ትንሽቱን አገር ደቡብ ሱዳንን ጨምሮ ለ11 አገሮች ለኑሮ ወሳኝ ግብዓቶችን ይጨራል። ሉትራንግ ሉት ደቡብ ሱዳን ውስጥ የፕላስቲክ ቆሻሻ የሚያጸዳ የማህበረሰብ ቡድን ዋና ስራ አስፈጻሚ ነው። ዞትር ማለዳ ጎሲ ቀድ ዘመን የተገበውና ላይመለስ ቁልቁል የሚዠቀዠቀው ጅረት የተፈጥሮ አካባቢ ብክለት ስለደቀነበት ፈተና ጥሪ ያሰማል።
ደሪባ ክራይሳውድ ቾክስ ባደ
በመገበው እጅ ግሮሮውን የታነቀው ወንዝ እሪ ብሎ እየጮኸ ነው። ያን የእሪታ ድምጽ ለማስቆምና አንዳንድ አውዳሚ ልማዶችን ከስር መሰረታቸው ለመለወጥ ብሎም ለህዝባችን ዘላቂ የሆነ መፍትሄ ለማምጣት በተጠንቀቅ ቆመናል።
የትም የተጣሉ የፕላስቲክ ቆሻሻዎችን ከአካባቢው ለማጽዳት የቆመው በወጣቶች የሚመራ መንግስታዊ ያልሆነ ድርጅት ነው። የድርጅቱ መስራች የሆነው ሉት እንደሚያስረዳው ይህ ባለታላቅ ግርማ የስልጣኔ የህይወት መሰረት የሆነ ወንዝ አሁን ብርቱ የተፈጥሮ አካባቢ ብክለት አደጋ ተጋርጦበታል።
The Nile is bleeding red, not with blood, but with plastic and waste.
ናይል ቀይ ቀለም ያዘለም ባያነባ ነው። በደም ሳይሆን በላስቲክና ውሃውን እየበከለ ባለው ቆሻሻ የቀለመ ከተማችን ወንዞቻችንና መጪው ግዚያችን ሁሉም አንዱ ከሌላው እርስ በርስ የተሳሰሩ ናቸው። አሁንም እዚህ ውስጥ ያለው ሁኔታ በጣም አሳሳቢ ነው። እናም ተጨባጭ እርምጃ መውሰድ የኛ ግዴታ ነው።
አንዳንድ የአካባቢ ጥበቃ ባለሙያዎች በሰነዘሯቸው ትንበያዎችም ተደጋጋሚና ኃይለኛ የሙቀት ማዕበል የናይልን ፍሰት በሚያስደንቅ ሁኔታ 75% እንደሚቀንስ፣ በውሃ ሀብትና በምግብ ዋስትና ላይ የተመሰረቱ ግጭቶች እንዲባባሱ፣ እንዲሁም በበቂ ውሃ አቅርቦትና ንጽህና ጉድለት የተነሳ የሚቀሰቀሱ የጤና አደጋዎችን መጠን ሊያሳድጉ ጭምር ይችላሉ ሲሉ ያስጠነቅቃሉ።
የቀደመውን ዘገባ ያስደመጠና ለውላ ከበደ ነበረ። አብራችሁን ስላመሻችሁ በእጅጉ እናመሰግናለን። መልካም ምሽት ይሁንላችሁ። የነገ ሰው ይበለን።